The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እንዲሁም በናይል ሳት የሚተላለፈው ፕሮግራም አሁን ጀመረ።
እኔ ሪያክ ማቻር በተቀዳሚ ምክትል ፕሬዝዳንትነት የደቡብ ሱዳን ሪፑብሊክን በታማኝነትና በሐቅ ላገለግል የተሰጠኝን ኃላፊነት በክብር ልወጣ በኃያሉ እግዚአብሔር ፊት ቃል እገባለሁ።
መጡ ቀሩ እየተባሉ ሲጠበቁ የከረሙት የደቡብ ሱዳን የአማጽያን መሪ ሪያክ ማቻር ዛሬ ጁባ ገብተው ቃለ መሐላቸውን ፈጽመዋል። የምሽቱ አብይ ርዕሳችን ይሆናል።
ሰላም ጤና ይስጥልና አድማጮች እንደምናመሻችሁ። ዛሬ ማክሰኞ ሚያዝያ 18 2009 ፕሮግራማችን ይዘን ቀርበናል። የምናስተናግዳችሁ አዲስ አበበና
ቆንጂት ታዬ ነን። ለኢትዮጵያ ድርቅ አጣዳፊ ድጋፍ የሚያሰባስብ ቡድን ዛሬ ወደ አውሮፓና ወደ አሜሪካ ተንቀሳቅሷል። በደቡብ ወሎ የሴፍቲኔት ተረጂዎች ቁጥር መጨመሩም ታውቋል። ዘገቦች ከአዲስ አበባ ይኖሩናል።
የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በማረሚያ ቤት ስድብና ማስፈራራት ተፈጽሞብናል ሲሉ ለፍርድ ቤት አቤቱታ አቀረቡ። በሕግ እስረኞች አያያዝ ዙሪያ የተካሄደ ትንተናም በመጽሔቱ እናክላለን።
በሁለተኛው አጋማሽ በትግራይ ክልል ያለ የህገወጥ አዘዋዋሪነትን ችግር የተመለከተ ሰፋ ያለ ልዩ ቅንብር እንዲሁም ሐኪሞን ይጠይቁ ይኖሩናል። ንጉሡ ታምሬ ፕሮግራሙን ይመራል። አብራችሁን አምሹ። የዓለም ዜና ይቀድማል።
በሽብር ወንጀል ክስ ተመስርቶባቸው ጥፋተኞች በተባሉት በእነ ዘላለም ወርቅ አገኘሁ ላይ ስለሚወሰደው ቅጣት አቃቤ ሕግ የውሳኔ ሐሳቡን በጽሑፍ አቅርቧል። ጥፋተኞች የተባሉት እነ ዘላለም ወርቅ አገኘሁም የጥፋት ማቅለያ ሐሳባቸውን እንዲያቀርቡ ታዘዋል። ፍርድ ቤቱ ለውሳኔ ቀጠሮ ሰጥቷል። ዝርዝሩ መለስካቸው አማሃ ልኳል።
ባለፈው ሚያዝያ 7 ቀን 2008 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ውሳኔ መሠረት አቶ ዘላለም ወርቅ አገኘሁ፣ አቶ ሰለሞን ግርማና አቶ ተስፋዬ ተፈሪ አቃቤ ሕግ ባቀረበባቸው የሽብር ወንጀል ክስ ጥፋተኛ ናቸው ስለተባሉ አቃቤ ሕግ የቅጣት ውሳኔ ሐሳቡን ለፍርድ ቤቱ በጽሑፍ አቅርቧል። ይሁንና አቃቤ ሕግ ጽሑፉን በበቂ ቅጂ ያላቀረበ በመሆኑ ተባዝቶ እንዲወስዱ ትእዛዝ ሰጥቷል። ጥፋተኛ የተባሉት ተከሳሾች አስቀድሞ ባቀረቡት ጥያቄ መሠረት የአቃቤ ሕግን የቅጣት ውሳኔ ሐሳብ ካዩ በኋላ የየራሳቸውን የቅጣት ውሳኔ ሐሳብ ውሳኔው ከሚሰማበት ቀን በፊት በሬጅስትራር ጽሕፈት ቤት በኩል እንዲያስገቡ አዟል። ፍርድ ቤቱ የቅጣት ውሳኔውን ለማሰማት ለግንቦት 2 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቃቤ ሕግ በእነ ዘላለም ወርቅ አገኘሁ የክስ መዝገብ በአሸባሪነት ወንጀል የከሰሳቸው በጠቅላላ 10 ሰዎች የነበሩ ሲሆን ይኸው ፍርድ ቤት ነሐሴ 14 ቀን 2007 ዓ.ም በሰጠው ብይን አምስቱን ተከሳሾች ማለትም አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን የተባሉ ተከሳሾችን የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። የቀሩትን አምስቱን እንዲከላከሉ እንደወሰነባቸው አይዘነጋም። ተከላከሉ ከተባሉት መካከል ሚያዝያ 7 ቀን 2008 ዓ.ም በሰጠው ውሳኔ ዮናታን ወልዴንና ባህሩ ደጉ የተሰኙትን ተከሳሾች የቀረበባቸውን ክስ በበቂ ሁኔታ በመከላከላቸው በነጻ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የደቡብ ሱዳን የሽምቅ ተዋጊዎች መሪ ሪያክ ማቻር ዛሬ ማክሰኞ ጁባ ገቡ። በከፍተኛ የሀገሪቱ ምክትል ፕሬዝደንትነትም ቃለ መሐላቸውን ፈጸሙ። የማቻር ጁባ መግባት ሽምቅ ተዋጊዎቹና መንግስት የጀመሩትን የሰላም ስምምነት ዳር ያደርሳሉ የሚል ተስፋ ፈንጥቋል። በዚህ ወቅት ፕሬዝደንቱ ሳልቫኪርም ከማቻር ጋር ሆነን ስናበቃ ብሔራዊ አንድነት የሚያመጣ የሽግግር መንግስት በአስቸኳይ እንመሰርታለን ማለታቸው ተሰምቷል። የዕለቱ አብይ ርዕስ ዝርዝሩን ያቀርባል።
ሶማሊያ ውስጥ የሚገኙ የአልሻባብ ነውጠኞች ባይዶዋ ከተማ አቅራቢያ በተካሄደ ውጊያ ቢያንስ 8 የመንግሥት ወታደሮችን እንደገደሉ ባለሥልጣናት አስታወቁ። አንድ የሶማሊያ ጦር አዛዥ ለቪኦኤ ሶማሊኛ አገልግሎት በሰጡት ቃል በአንድ ወታደራዊ ጦር ሰፈር የሚገኙ የመንግሥቱን ወታደሮች ለማጠናከር በዛሬው ዕለት ተጨማሪ ኃይል ይዞ በሚጓዝ ኮንቮይ ላይ ነውጠኞቹ በከፈቱት ተኩስ ነው ጥቃቱ የደረሰውና 8 ወታደሮች የተገደሉት ብለዋል። ከተገደሉት በተጨማሪ 13 ያህል ሌሎች ወታደሮችም ቆስለዋል። የበንዲን ላልነ ትላንሰኞ ከሞቀድሾ ወጣ ብሎ በሚገኝ ስፍራ ሶማሊያ ውስጥ ባሉ የአፍሪካ ህብረት ወታደሮች ላይ ጥቃት ያካሄድኩት እኔ ነኝ ሲል ነውጠኛው አይሲስ ኃላፊነቱን ወሰደ። አይሲስ በድረገጹ ባሰፈረው መረጃ ትሬዲሺ በተሰኘች መንደር ውስጥ የተከልነው ፈንጂ የአሚሱን ወታደሮች የነበሩባትን ተሽከርካሪ ማውደም ይችላል ብሏል። በሌላ በኩል ደግሞ ሶማሊያ በድርቅና በመግብ እጥረት ምክንያት እንደ አውሮፓ አቆጣጠር በ2010 እንደነበረ ላለ ረሃብ የመጋለጥ አደጋ ላይ መሆኗን መንግስታዊ ያልሆኑ 23 ድርጅቶች የሚገኙበት ቡድን አስታወቀ። የሶማሊያ ኤንጂኦ ኮንሶርቲየም ማለትም የሶማሊያው መንግስታዊ ያልሆነ የጋራ መድረክ በመባል የሚታወቀው ይኸው ቡድን ዛሬ ማክሰኞ ይፋ ባደረገው መግለጫ የምግብ እጥረቱ በአደገኛነቱ ከሚታወቀው ከኤልኒኖ የአየር ንብረት ጋር የተያያዘ ነው ብሏል። ኤልኒኖ በአፍሪካ ቀንድ አገሮች ላይ ከፍተኛ የአየር መዛባትና ብሎም ድርቅ ማስከተሉ አይዘነጋም። መንግስታዊ ያልሆነው የሶማሊያው ኮንሶርቲየም ይፋ ያደረገው ይህ የዛሬ መግለጫ ጄኔቫ ላይ በዛሬው ቀን ከኤልኒኞ ጋር በተያያዘ ከሚካሄደው የሰብአዊ እርዳታ አሰጣጥ ስብሰባ ጋር እንዲገጣጠም ተደርጎ የወጣ መሆኑም ታውቋል።
ወደ አንጎላ የሚሄዱ መንገደኞች አስቀድመው የብጫ ወባ ክትባት መውሰድ እንዳለባቸው የዓለም የጤና ድርጅት አሳሰበ። ብጫ ወባ አንጎላ ውስጥ በትንሹ 258 ሰዎች እንደገደለም ተገልጿል። የዓለም የጤና ድርጅት ዲሬክተር ማርግሬት ቻን ህመሙ በከተማ አካባቢ ይበልጥ እንደተሰራጨ አመልክተው ማንም ወደዚያች ሀገር ተጓዥ ብርቱ ጥንቃቄ ማድረግ እንዳለበት አሳስበዋል። ወረርሽኙ አንጎላ ዋና ከተማ ሉዋንዳ ውስጥ የተቀሰቀሰው ካለፈው ታህሳስ ወር ጀምሮ ሲሆን በበርካታ የሀገሪቱ ክፍሎች በመሰራጨቱም በአሁኑ ወቅት ከ1975 በላይ ተጠርጣሪ ህሙማን መኖራቸው ተገልጿል። የደብሊውኤችኦ ዲሬክተር እንደገለጹት ከአንጎላ ወረርሽኝ ጋር በተያያዘ ብጫ ወባ በሌሎች የአፍሪካና የእስያ ሀገሮች መዛመቱ ተደርሶበታል።
ዛሬ ማክሰኞ ታንዛኒያ የአሁኑን መጠሪያ ያገኘችበት 52ኛ ዩኒየን ዴይ የአንድነት ቀን የሚከበርበት ዕለት ነው። አገሪቱ ውስጥ የተካሄደው አወዛጋቢ ምርጫና ገዢው ፓርቲ ዜናዎችን ሳንሱር ያደርጋል ተብሎ የሚቀርበው ክስ ግን የበዓሉን ድምቀት ማደብዘዙ ተስተውሏል። ለማንኛውም ግን ታንጋኒካ ከደሴቲቱ ዛንዚባር ጋር ተዋህደው ነው የዛሬቱ ታንዛኒያ የተመሠረተችው። የሆነ ሆኖ ለውጥ አራማጅ መሆናቸው የሚነገርላቸው ፕሬዚዳንት ጆን ማጉፉሊ የዛሬው ቀን ክብረ በዓል እንዲሰረዝ አዘዋል። ይህን የወሰኑትም ለበዓሉ የሚያወጣው ገንዘብ ለመንገድ ግንባታ እንዲውል በመወሰናቸው ነው ተብሏል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሰሜን ኮሪያ የኒውክሌር ጣቢያዎቿን ለማስመርመር የሰጠችውን ይሁንታ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ውድቅ ማድረጋቸው በብዙዎች ዘንድ ትችት ማስነሳቱ ተነግሯል። በተለይም ይህ የፕሬዝደንቱ ውሳኔ ዓለም አቀፍ ማዕቀብ ብቻውን የሰሜን ኮሪያውን የኪም ጆንግ ኡንን መንግስት ማንበርከክ አይችልም የሚሉትን ተቺዎች አስገርመዋል። የሰሜን ኮሪያ ውጭ ጉዳይ ሚኒስትር ሪ ሱዮንግ ባለፈው ቅዳሜ ከአሶሺየትድ ፕሬስ ጋር ባካሄዱት ቃለ ምልልስ ዩናይትድ ስቴትስ ከደቡብ ኮሪያ ጋር በየዓመቱ የምታካሂደውን ወታደራዊ ልምምድ ካቆመች እኛም የኒውክሌር ልምምዳችንን እናቆማለን ሲሉ ተናግረዋል። እናም ፕሬዚደንት ኦባማ በማግስቱ ሰሜን ኮሪያ ከዚህ ይበልጥ እንድታደርግ ይጠበቅባታል ሲሉ መናገራቸው ለብዙ ትችት ያጋለጠ ከመሆኑም በላይ ተቺዎቹ ያመለጠ መልካም አጋጣሚ ሲሉ ተደምጠዋል።
ዩናይትድ ስቴትስ ለእስራኤል የምትሰጠውን ወታደራዊ ድጋፍ ከፍ እንድታደርግ ቁጥራቸው 83 የሆነ ሴኔተሮች ለፕሬዚዳንት ባራክ ኦባማ ጥሪ አቀረቡ። ሴናተሮቹ ያቀረቡት ጥሪ ፕሬዚዳንቱ ከእስራኤል ጋር አዲስ የደህንነት ስምምነት እንዲፈርሙ የሚጠይቅ ሲሆን ያም ዩናይትድ ስቴትስ በየዓመቱ ለእስራኤል በምትሰጠው የ3.1 ቢሊዮን ዶላር ወታደራዊ ድጋፍ ላይ የሚጨመር መሆኑም ታውቋል። ስምምነት የጸደቀው ገንዘቡ የ10 ዓመት ስምምነት የተደረገበት ሆኖ የሚያበቃውም እንደ አውሮፓ ቁጥጥር በ2018 ነው ተብሏል። የአሁኑ አዲሱ ስምምነት በመካሄድ ላይ ሲሆን እስራኤል በአመት ቢያንስ እስከ $4 ቢሊዮን እንዲጨመርላት ነው የምትፈልገው።
በመጨረሻም የመን የሚገኙ የደህንነት ባለስልጣናት በሰጡት መግለጫ በነውጠኛው የአልቃይዳ ተዋጊዎች ቁጥጥር ስር ውላ የነበረችውን ደቡባዊ ከተማ ሙካላን አስለቅቃለን ሲሉ አስታውቀዋል። ይህ የሆነው ከ800 በላይ የአልቃይዳ ተዋጊዎች የመን ውስጥ በሚገኘው ሳውዲ መራሽ ጦር በተገደሉና ሌሎችም በተማረኩ ማግስት ነው ተብሏል። ይህ ቁጥር የሟቾቹ ማለት ነው በነጻ ምንጭ በኩል አልተረጋገጠም። ዜናው አበቃ። The Voice of America. ክቡራትና ክቡራን አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የማክሰኞ ምሽት ስርጭት ነው። አስተናጋጆቻችሁም እኔ ቆንጅ ይታይና
አዲሱ አበበ። ስርጭታችን የጊዜ ሰሌዳው እንደሚያመለክተው ወደ ዕለቱ አብይ ዘገባ የሚወስደን ነው። ከዚያ በፊት ግን ቆየት ተለው ከሚቀርቡ ዘገባዎችና ቅንብሮች አንዱን ለቅምሻ እናሰማለን።
ከዚያ ከፊት ራሽያ ሄዳ ዝባሃሎ ይወስድካ ኩሊት ከምዝወፅካ ጠቃታ
አርባ ሺህ ብር መክፈል ካልቻልክ ለራሻይዳ ይሸጡህና ራሻይዳዎቹ በበኩላቸው ኩላሊትህን አውጥተው ይሸጡታል። ብዙ እንደዛ አይነት ዕጣ የገጠማቸው ሰዎች አሉ። በመቶ ሺህ ብር ነው ለራሻይዳዎቹ የሚሸጡ።
ተማሪ ሀዲሽ ተህለ ይባላል። አባቱ 40,000 ብር ከፍለው ለህገወጥ አዘዋዋሪ ሊዳርጉት ከነበሩት ደላላዎች ያስለቀቁት ወጣት ነው። ዝርዝሩ በሁለተኛው አጋማሽ ይቀርባል። አሁን ለቀዳሚው የዕለቱ አብይ ርዕስ የደቡብ ሱዳን የአማጺ መሪ የነበሩት ሪያክ ማቻር ከዛሬ ጀምሮ በይፋ የሀገሪቱ ተቀዳሚ ምክትል ፕሬዝደንት ናቸው። ዝርዝሩን ሰሎሞን አባተ ይዟል።
እኔ ሪያክ ማቻር በተቀዳሚ ምክትል ፕሬዝዳንትነት የደቡብ ሱዳን ሪፐብሊክን በታማኝነትና በሐቅ ላገለግል በኃያሉ አምላክ ቃል እገባለሁ።
ዛሬ ዶክተር ሪያክ ማቻር ማክሰኞ ዋና ከተማይቱ ጁባ ገብተው ቃለ መሐላ ፈጽመዋል። ማቻር በሀገሪቱ ተቀዳሚ ምክትል ፕሬዝዳንትነታቸው የገቡበት ግዴታና በብርቱ የማሉበት ቃል ዘርዘር ያለና የሚጠበቅባቸውን በትኖ የሚያስገነዝብ ነው። ለደቡብ ሱዳን ሪፐብሊክ ያላቸውን ፍጹም ታማኝነት ያስረግጣል። ልማትን ለማቀላጠፍ፣ የደቡብ ሱዳንን ሕዝብ ሕይወት በተሻለ ገጽታው ለመለወጥ፣ በትጋት ለመሥራትና በታማኝነት ለማገልገል፣ ለሕገ መንግሥቱ ታዛዥ ሊሆኑ፣ ሊያከብሩትና ከአደጋ ሊጠብቁት፣ ለሕግ ተገዢ ሊሆኑ፣ የደቡብ ሱዳንን ሕዝብ በአንድነት ሊጠብቁና ሊንከባከቡ፣ ያልተማከለ የዲሞክራሲያዊ መንግሥት አሰራርን ሊያጸኑ፣ የደቡብ ሱዳንን ልዕልናና ክብር ሊጠብቁ ነው የኃያል አምላክን ስም ጠርተው የማሉትና አዲሱን ሥራቸውን የጀመሩት። እንግዲህ ማቻር በድጋሚ ጁባ ናቸው። በድጋሚም ቤተ መንግሥቱ ውስጥ ናቸው። እንደገናም የሀገሪቱ አንደኛ ምክትል ርዕሰ ብሔር ናቸው። ማቻር ቀድሞም እኮ የፕሬዚደንት ኪር ምክትል ነበሩ። እስከ ዛሬ ማናቸውም እንዲህ ብለው ያልተናገሩት አንዳች ነገር በመካከላቸው ተፈጠረ። ሰላም ደፈረሰ፣ ፍቅር ጠፋ። በሐምሌ 2005 ዓመተ ምሕረት የዛሬ 3 ዓመት አካባቢ ማቻር ከቤተ መንግሥቱ ተባረሩ። በተባረሩም በአራተኛ ወራቸው በታህሳስ 2006 ዓመተ ምሕረት ብረት አነሱና ሸፈቱ፣ ዱር ገቡ። የማቻር ጁባ መግባትና የተቀዳሚ ምክትል ፕሬዚደንትነቱን ሥልጣን ዛሬ መረከብ በመንግሥቱና በእርሳቸው ሲመሩ የቆዩት አማጺያን ለሰላሳ ወራት ተዘፍቀውበት የቆዩትን የእርስ በርስ መቆራቆስ ያበቁ ዘንድ ባለፈው ዓመት የፈረሙትን የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግ እርምጃ እንዲወስዱ ያስችላቸዋል የሚል ተስፋ ፈንጥቋል። በደቡብ ሱዳን ፕሬዚደንታዊ ቤተ መንግሥት ከተከናወነው የቃለ መሐላ ሥነ ሥርዓት በኋላ ፕሬዚደንት ሳልቫኪር ባደረጉት ንግግር ዕለቱ ለሀገራቸው የሰላምና የመረጋጋት ጅማሮን እንደሚያበስር ተናግረዋል።
Personally, I am very happy, welcome and warmly receive my brother, Dr. Riek Machar.
እኔ በግሌ ለወንድሜ ሪያክ ማቻር ቡድን ጁባ ላይ የሞቀ አቀባበል ሳደርግ ከፍ ያለ ደስታ እየተሰማኝ ነው። ዛሬ ጁባ ላይ እያከበርን ያለነው የጦርነቱ ማብቂያና የሰላምና የመረጋጋት ጊዜ መጀመሪያ ስለመሆኑ ጥርጥር የለኝም።
ቀደም ሲል የፈረሙትን የሰላም ስምምነት ተግባራዊ እንደሚያደርጉ ህዝባቸውና ዓለም አቀፉ ማህበረሰብ እንደሚያምን ተስፋ እንዳልቆረጠባቸው ፕሬዚደንት ኪር ተናግረዋል። ሪያክ ማቻር ስልጣናቸውን የተረከቡ በመሆኑም የብሔራዊ አንድነት መንግስት እንደሚመሰርቱ አመርክተዋል። ፕሬዚደንት ሳልቫ ኪር ሁለቱም መሪዎች ደስታቸውን ቢገልጹም ስለ ብዙ ተስፋ ቢናገሩም መንገዳቸው አልጋ ባልጋ እንዳልሆነ ግን ፕሬዚደንቱ ሳያስታውሱ አላለፉም።
We acknowledge that there are unresolved issues related to the agreement. But I promise
ከስምምነቱ ጋር በተያያዘ ገና ያልተፈቱ ጉዳዮች እንዳሉ እንገነዘባለን። ነገር ግን በመግባባት እንፈታቸዋለን።
ማቻርም ከፕሬዝደንት ኪር ጋር ተባብረው እንደሚሰሩ ቃል ገብተዋል። ጦራቸው እኮ አንዳች በጎ ነገር ለሁለቱም አልፈየደም። ለህዝባቸው ያመጣው መከራ ሞትና ረሃብ ብቻ ነው። አስሮች ሺዎች ተገደሉ። ከ2 ሚሊዮን በላይ ሰው ተሰደደ። የየጎረቤት እጅ ተመልካች ሆነ። ሚስተር ማቻርን ያሳፈረው አይሮፕላን ዛሬ ጠዋት ጁባ የገባው ከአንድ ሳምንት በላይ ዘግይቶ ነው። ለምን? ጁባ የሚሰፍረው ጋሻ ጃግሬ ሰራዊታቸው በሚይዘው ትጥቅ መጠን ላይ በመንግሥቱና በያኔዎቹ አማጽያን መካከል አለመግባባት በመፈጠሩ ነበር። ለማንኛውም ደመናው የገፈፈ ይመስላል። የጁባ አየር ዛሬ በተሻለ ተስፋ ተሞልቶ ውሏል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወርስ ግን የዶክተር ሪያክ ማቻር ወደ ጁባ የመመለስ ጉዳይ እንዲህ ከባድ የሆነው በሀገሪቱ በፈሰሰው ደም ምክንያት ያለው ያለመተማመን ድባብ ነጸብራቅ እንደሆነ ተናግረዋል።
When the IGAD agreement was signed, it was signed because of sustained pressure from IGAD, from the AU, from the UN Security Council,
የምስራቅ አፍሪካ ሀገሮች የጋራ ልማት ትብብር ተቋሙ ኢጋድ ስምምነት የተፈረመው የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት የአፍሪካ ህብረትና ኢጋድ ባደረጉት ተደጋጋሚ ጫና ምክንያት ነበር። በስም የሚጠቀሱ የአፍሪካ ሀገሮችም በደቡብ ሱዳን መንግስትና በሪያክ ማቻር ወደ ጁባ መመለስን በሚመለከት የመፍትሄ ግልግል ላይ በመድረስ ጉዳይ ላይ ትዕግስት አይኖረንም በማለት በጥብቅ ሲያሳስቡ ነው የከረሙት። የደቡብ ሱዳን ህዝብን ሊጠቅም የሚችል ተግባር ሲከናወን በውጪ ተጽዕኖ መሆን እንደሌለበት ነው ያስገነዘቡት።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወርስ ናቸው ይህንን ያሉት። ከብዙ ወራት ብጥብጥ፣ ከብዙ ወራት ደም መፍሰስ በኋላ ዛሬ ለደቡብ ሱዳን በጎ ቀን የዋለ ይመስላል፣ ከግራም ከቀኝም እንደሚሰማው።
ወደ መጽሔቱ ክፍለ ጊዜ እናልፋለን። አድማጮቻችን፣ የመንግሥትና የሰብአዊ እርዳታ አጋሮች ልዑካን ቡድን ለኢትዮጵያ ድርቅ ምላሽ የሚሆን ድጋፍ ለማሰባሰብ ዛሬ ወደ አውሮፓና አሜሪካ ተንቀሳቅሷል። የተባበሩት መንግሥታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽሕፈት ቤት እንዳለው ጉዞ አጣዳፊ ምላሽ ለማግኘት የታለመ ነው። እስክንድር ፍሬው ዝርዝሩን ልኳል።
ዛሬ የተጀመረው ጉዞ በመንግስትና በሰብአዊ እርዳታ አጋሮች እየተካሄደ ያለው የዘጠና ቀናት የገቢ ማሰባሰቢያ ዘመቻ አካል ነው። ከተጓዘው የሉካን ቡድን አባላት መካከለም የኢትዮጵያ ብሔራዊ የአደጋ ስጋት ቀነሳ ሰራ አመራር ኮሚሽነር ምትኩ ካሳ፣ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ አሁና ኦኖቺ፣ እንደዚሁም የዓለም ምግብ ፕሮግራም የኢትዮጵያ ዳይሬክተር ጆን አይሊፍ ይገኙበታል። ቡድኑ ዛሬ የተጓዘው ወደ ኦስሎ ሲሆን ከዚያም ወደ ጄኔቫ ያመራል። የመጨረሻ መዳረሻዎቹ ደግሞ ዋሽንግተንና ኒውዮርክ መሆናቸውን የተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ጽፈት ቤት የላከው መግለጫ አመልክቷል። የዚሁ ጽፈት ቤት ቃል አቀባይ ቾይስ ኦኮሮ ሰሞኑን ለቪኦኤ እንዳሉት ጉዞውን ማድረግ ያስፈልገው አጣዳፊ መፍትሄ የሚፈልግ ክፍተት በመፈጠሩ ነው።
Right now we face a gap, you know, which could have an impact on our ability to provide support to a population affected by this this crisis. By May 1st, unless we're able to raise some significant amount of money,
በአሁኑ ሰዓት ለተረጂዎች ድጋፍ ለማቅረብ ባለን አቅም ላይ ተጽዕኖ የሚያሳድር ክፍተት አጋጥሞናል። እስከ ግንቦት 1 ቀን ትርጉም ያለው የገንዘብ መጠን ማሰባሰብ እስካልቻልን ድረስ የምግብ እርዳታ ከማቅረብ አንጻር ከፍተኛ ችግር ይገጥመናል።
በኢትዮጵያ በተከሰተው ድርቅ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ዜጎች አቅርቦት ለማሟላት 1.4 ቢሊዮን ዶላር እንደሚያስፈልግ ባለፈው ታህሳስ ይፋ በተደረገው የሰብአዊ እርዳታ ጥያቄ ሰነድ ተጠቁሟል። እስካሁን የተገኘው 800 ሚሊዮን ዶላር ብቻ መሆኑን ቃል አቀባዩ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀጣዩንም ዘገባ እስክንድር ፍሬው ነው የላከልን። የዝናቡ መጠን አስተማማኝ አለመሆኑና የመጠኑ መዋዠቅ አርሶ አደሮች አማራጮችን እንዲፈልጉ እያስገደደ ነው። የደቡብ ወሎ በሚገኘው ለጋምቦ ወረዳ ለምሳሌ በልማታዊ ሴፍቲኔት የሚረዱ አርሶ አደሮች ቁጥር ጨምሯል። ከነዚህ አርሶ አደሮች አንዳንዶቹ ለአሜሪካ ድምጽ እንዳሉትም ከተረጅነት ለመላቀቅ አማራጭ የምርት አይነት ይፈልጋሉ። ወደ ዘገባው።
በደቡብ ወሎ ዞን የሚገኘው ለጋምቦ ወረዳ ለአመታት በአንድ ሰብል ላይ ብቻ ጥገኛ ሆኖ ቆይቷል። ይህ ሰብል ገብስ ሲሆን ለዚያ የሚያስፈልገው የአየር ሁኔታ የዝናቡ መጠንም እንደተለመደው አልቀጠለም። አመጣጡ አስተማማኝ አይደለም፣ መጠኑም ይዋዥቃል። ይሄው ባለፈው አመት የበልጉ ዝናብ በመጥፋቱ የታሰበው አልተመረተም። የስድስት ልጆች አባት የሆኑት አርሶ አደር ሐሰን አህመድ እንዳሉትም የዝናቡ መጥፋት ከፍተኛ ጫና አሳድሯል።
ዝናብ ሲቀር ምርት ቀነሰ። ያንን የስድስት ወር
ሙሉ በሙሉ ነው የቀረው ወይስ
ሙሉ በሙሉ ቀረ? ምንም ምርት ማላገኘን። አሁን ባለፈው የ2007 ምርት ለ2008 የምናገኘው ምርት አላገኘንም። ስለዚህ አሁን በመንግስት ድጋፍ ነው ያለ ነው። ቀጣይ ዘንድሮ አሁን የካቲት 28 ቀን በለገልን። ይኸው ሁሉም አሁን ምርት ሆኖ በቅሏል። ወደፊት የምግብ ዋስትና መንግስትንም ታርዲያታ እንላቀቃለን የሚል አስተያየት ነው ያለኝና ወደፊት ማለት።
በዚህ ምክንያት በወረዳው የሚገኙ የልማታዊ ሴፍቲኔት ተረጂዎች ቁጥር መጨመሩን ዋና አስተዳዳሪው አህመድ ጋሎ ይናገራሉ። ከ194,000 የወረዳው ነዋሪዎች 1/3 የሚሆኑት በፕሮግራሙ መታቀፋቸውን ያስረዱት።
እንግዲህ እንደኛው ወረዳ ጠቅላላ ጥቅል የወረዳው ህዝብ ወዲም ከ94,000 ነው ይያለው። አዎ ከዛ በላይ ነው እንደ ወረዳ ያለው ህዝብ። ከዚህ ውስጥ ደግሞ አብዛኛው 11 ቀበሌ አካባቢ አባራ ደረጃ ወደ 17,000 ህዝብ ይኖራል ይያለው። እነዚህ አካባቢ ያሉት ነው የቤተሰብ ተቃሚዎች ወደ 61,890 አካባቢ አርሶ አደሮች በዚህ በፕሮዳክቲቭ ሴፍቲ ኔት ወይም ደግሞ በልማታዊ ሴፍቲ ኔት አጥተው የምግብ ዋስትናቸው እየተረጋገጠ ያለበት ሂደት ነው ያለው።
የበልጉ ዝናብ ሲቀር ይሄን የሴፍቲ ኔቱን ፕሮግራም ከዚህ ከበልጉ ጋር ዝናብ መቅረት ጋር እንዴት አድርጋችሁ አቀናጅታችሁ ሄዳችሁበት?
አዎ እንግዲህ በአንነት ይሄንን
ድሩስ አልጨመረም ወይ በሴፍቲ ኔት የሚረዱት በበልጉ ዝናብ ምክንያት?
ልክ ነው። አሁን የምነግርህ የመጨረሻውን ቁጥር ነው። በበልጉ ዝናብ መዘግየት ምክንያት የመጣ ነው ወደ 25,000 አካባቢ። እስከ ባለፈው አመት ድረስ የነበረው የሴፍቲ ኔት ተጠቃሚ ወደ 36,000 አካባቢ ነበርና ይሄኛው ቁጥር የተጨመረው እንግዲህ ወደ 20,000 አካባቢ ላይ ይሄን ድርቁን መሰረት በማድረግ የመጣ የሴፍቲ ኔት ተጠቃሚ ነው።
እነዚህ በምግብ ዋስትና ወይም በሴፍቲ ኔት ፕሮግራም የታቀፉ አርሶ አደሮች የተለያየ ድጋፍ እንደሚደረግላቸው የወረዳው ግብርና ጽፈት ቤት ኃላፊ አልዬ ይመር ይናገራሉ።
በሴፍትኔት ያው ለስድስት ተከታታይ ወራት ያክል የምግብ ድጋፍ ይደረግለታል። ለስድስት ተከታታይ ወራት ያክል ማለት በአመቱ ለስድስት ወር ተከታታይ ያክል። ከዛም ምናልባት የብድር አገልግሎት ያገኛል፣ የምክር አገልግሎት ያገኛል። ስለዚህ እነዚህን አጣምሮ ሌሎች ድጋፎች ይደረጋሉ። ከዘር የዘር ድጋፍ ይደረጋል። እነዚህን ክፍተቶች በዚህ ከተሞላ ምናልባት የምግብ ዋስትናን ማረጋገጥ ይችላል። ከዚህ ፕሮግራምም ያው ግራጁዌት ማድረግ እድሉ ሰፊ ነው የሚሆነው።
ቀሪዎቹ 6 ወራት ብለኛል። ቀሪዎቹ 6 ወራት
በመሬቱ ላይ በሚፈጥራቸው ጥሪት ሀብቶች ነው ከሰብል በሚያገኘው መሬት ያላቸው ናቸው አብዛኞቹ። ዞሮ ዞሮ የምርታማነት እጥረት ብቻ ነው በዚህ ፕሮግራም የሚያጠቃቸው። ስለዚህ አሁን ደግሞ አካባቢዎቹ ነው ዝናቡ ምቹ ሆኗል። ይህን ተጠቅመው ከሰብል ምርት የሚያገኙትን ተጠቅመው
ዘንድሮ ግን በአካባቢው የበልግ ዝናብ እየጣለ መሆኑ ይታያል። ይህ ደግሞ የተረጂዎቹን ቁጥር ሊቀንስ እንደሚችል ተገምቷል። መጠኑ የሚለዋወጥ ዝናብና በተደጋጋሚ የሚያጋጥም ድርቅ አርሶ አደሮቹ የተሻለ መፍትሄ እንዲፈልጉ የግድ ይላል። ተስፋቸውንም ድርቅን ከገብስ በተሻለ በሚቋቋመው ድንች ላይ ጥለዋል። የአራት ልጆች አባት የሆኑት አርሶ አደር ሁሴን ተገኘ በተለይ የተሻለ ገበያ እንደሚያገኙ ያምናሉ።
ያው ለማህበራት እናስረክባለን ገዘባችን ማህበራቱ ወዲያ ሌላ ዘንቋ ቢረክስ ሌላ ቦታ ይወስዱ ይሸጥልን ኮሚቴ ወስዶ ይሸጥልን አቅደናል።
የወረዳው አስተዳዳሪም ድንች ማምረት ከተለመደ ከአንድ ማሳ የሚገኘው ምርት የሚጨምረው በከፍተኛ ሁኔታ መሆኑን ይናገራሉ።
በአመት እየዘራ ግብስ 5 ኩንታል 6 ኩንታል በሚያገኝበት ማሳ ላይ እስከ 500 ኩንታል ያገኛል። ይሄን ደግሞ ገበያ አካባቢ ላይ ተሻለ ተጠቃሚ ያለ። ስለዚህ ገበያውን ማስተሳሰረን አርሶ አደሩ የግብርና መሩ ወደ ኢንዱስትሪ አግሮ ፕሮሰሲንግ ወደ ይባላል ወደ ገበያ መሩ እንዲሸጋገር ትልቅ አስተዋጽኦ ያደርግልናል ብለን ነው የምናስበው። በዚህ ደግሞ አርሶ አደሮቻችንም በጣም ደስተኞች ናቸው። የምግብ ዋስትናችንን እናረጋግጣለን። ከዛም ባሻገር ደግሞ ለገበያ ለና ምርታለን ብለን ነው እየሰራን ያለ ነው ከነሱ ጋር በጋር።
ኮንሰርን በተባለው መንግስታዊ ያልሆነ ድርጅት የሚካሄደውና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የሚደገፈው ድንችን የማላመድ ፕሮግራም ትኩረት የሳበ ሆኗል። በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን ድንች እንደሚለመድ እንደሚስፋፋም ተስፋ አድርገዋል።
We learned from concern worldwide that there's been initially some resistance because they're not used to, although up here in the highlands there've been some traditional practice of cultivating potatoes.
በተወሰነው የደጋው ክፍል ድንችን የመትከል ልምድ የነበረ ቢሆንም ይህ ፕሮግራም ሲጀመር መጠነኛ ያለ መቀበል አዝማሚያ ነበር። ምክንያቱም የለመዱት ነገር አይደለም ከኮንሰርን እንደተረዳ ነው። ነገር ግን በጣም ከፍተኛ የሆነ አቅም አለ። በሩዋንዳ አማካኙ የሰዎች ፍጆታ 125 ኪሎ ግራም ነው። በኢትዮጵያ ግን 5 ኪሎ ግራም ብቻ ነው። ስለዚህ ሊስፋፋና ሊያድግ የሚችልበት እድል አለ።
እናም የተለመደውን የለጋምቦ ወረዳ ችግር በአካባቢው ባልተለመደ የምርት አይነት የመፍታቱ ጅምር ስራ ውጤት እየተጠበቀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ቀጣዩ ዘገባችንም ከኢትዮጵያ ጉዳይ ጋር የተያያዘ ነው። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላት አቶ በቀለ ገርባን ጨምሮ 22 በሽብር የተጠረጠሩ ተከሳሾች ዛሬ ለሁለተኛ ጊዜ በፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ቀርበዋል። እና አቶ በቀለ በማረሚያ ቤት ስድብ፣ ማስፈራራትና ሌሎችም ከፍተኛ ተጽዕኖች እንደተፈጸሙባቸው ለፍርድ ቤቱ አቤት ብለዋል። የማረሚያ ቤቱ ተወካይ አቤቱታቸውን አስተባብለዋል። ተከሳሾቹ በቀረበባቸው ክስ ላይ ያላቸውን አስተያየት እንዲሰጡ ለሌላ ጊዜ ቀጠሮ ተሰጥቷል። መለስካቸው አማሃ ዝርዝሩን ልኳል።
አቃቢ ሕግ የኦሮሞ ነጻነት ግንባርን የሽብር ተልእኮ ለማሳካት በኦሮሚያ ክልል ዞኖችና ወረዳዎች ሁከትና መጽ እንዲነሳ አመራር በመስጠት በአመፁም ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ፣ በሰው አካል ላይ ቀላልና ከባድ ጉዳት እንዲደርስ፣ በመንግሥትና በሕዝብ ተቋማት በመሠረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማስደረግ በዋና ወንጀል አድራጊነት ተካፋይ በመሆን ፈጸሙት ባላቸው የአሸባሪነት ድርጊት ክስ የመሠረተባቸው 22 ተከሳሾች ዛሬ ለሁለተኛ ጊዜ በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ቀርበዋል። ፍርድ ቤቱ የ22ቱን ተከሳሾች ስም በመጥራት መኖራቸውን አረጋግጧል። በችሎቱ ሂደት ጎልቶ የታየው ጉዳይ አራቱ ከፍተኛ የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ የፓርቲው ስራ አስፈጻሚ አባልና የወጣት ሊጉ ምክትል ሊቀመንበር አቶ ደጀኔ ጣፋ፣ የፓርቲው ምክትል ዋና ጸሐፊ አቶ አዲሱ ቡላላ፣ የወጣት ሊጉ ስራ አስፈጻሚ አባልና የፓርቲው ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ አቤቱታ ስላላቸው እንዲያሰሙ በጠበቆች ጥያቄ መቅረቡ ነበር። ፍርድ ቤቱ ሌሎች አያሌ ስራዎች እንዳሉበት አሳውቆ አቤቱታቸውን በጽሑፍ ማቅረብ እንደሚችሉ ገልጿል። ይሁንና አቶ በቀለ ገርባ ይህ ፍርድ ቤት አቤቱታ አይቀበልም በማለት ሲጠይቁ ፍርድ ቤቱ ይህ ከስራዎቹ አንዱ መሆኑን ገልጾ አራቱም ሳይሆኑ በሚወክሉት በአንዱ አማካኝነት አቤቱታቸውን እንዲያቀርቡ ፈቀደላቸው። በዚሁ መሰረት አቶ ደጀኔ ጣፋ ባለፉት ጥቂት ቀናት በማረሚያ ቤቱ ተፈጽሞብናል ያሉትን በደል ተናግረዋል። እሳቸው እንዳሉት ከሆነ አራቱ ተጠርጣሪዎች ከሌሎቹ ተለይተው በጨለማ ቤት እንደታሰሩ ተናግረዋል። የፀሐይ ብርሃን እንዳናይ፣ ውሃ እንኳን እንድንለምን ተደርገናል ብለዋል። በዘር ላይ የተመሠረተ ጭቆና ተፈጽሞብናል። ትናንት ልጆቻችንና ዘመዶቻችን እኛን ለማየት ተሰቃይተዋል። ተከሳሾች እንደመሆናችን በሕግና በደንብ መሠረት መያዝ አለብን። የምንኖረው በስጋት ነው። ማስፈራሪያና ስድብ ይደርስብናል። በዚች ሀገር ላይ እንዲህ ያለ አድሎ የሚደረግብን ከሆነ ለሀገሪቱም አይበጅም። ምንም አይነት ፍርድ ቢሰጠንም ከፍርድ ቤት መሆን አለበት። ይህ ፍርድ ቤት የሚፈርድብንንም እናውቀዋለን ሲሉ ተናግረዋል። አቶ በቀለ ገርባ ጓደኛቸው ያለገለጹት ነገር እንዳለና ለአጭር ጊዜ እድል እንዲሰጣቸው ጠይቀው ተፈቅዶላቸዋል። አራቱ ተከሳሾች ተለይተው ወደ ተባለው ጨለማ ክፍል የተወሰዱበትን ሂደት አቶ በቀለ በዝርዝር ለፍርድ ቤቱ አስረድተዋል። ከማዕከላዊ ምርመራ ወደ ማረሚያ ቤት ስንመጣ፣ ይላሉ አቶ በቀለ፣ መድኃኒት ውሰዱ ተባል። እኛ ግን የግላችን ጥርጣሬ ስለነበረን መድኃኒቱን አንወስድም፣ ሌላ አማራጭ ካለ ያናድርጉልን አል። የማረሚያ ቤቱ አስተዳደርም 20 ቀን በተለየ ክፍል ከሌላው ታራሚ ተለይተን እንደምንቆይ ነግሮን ነበረ ይሉና በዚህም ምክንያት ወደ ጨለማ ክፍል እንደተወሰዱ አብራርተዋል። ይህ ሳይበቃ ከቤተሰቦቻቸው እንዳይገናኙ እንደተደረጉና ትናንት ምግብ ባለመመገብ በአስተዳደሩ ላይ ጫና ለማሳደር መሞከራቸውንም ተናግረዋል። አቶ በቀለ በመቀጠልም የተከሰሱበት ወንጀል ከባድ መሆኑን አስታውሰው ችሎቱ ግልጽ እንዲሆንላቸው፣ ይህ ሁሉ ሰው በአንድ ጊዜ በሽብር ድርጊት መወንጀሉ እርግጠኝነቱ በዚህ ፍርድ ቤት ነጥሮ እንዲወጣ ቢደረግ ሁሉም እንደሚማርበትና በሀገሪቱ ውስጥ የፍትህ ሥራን በአንድ ደረጃ ከፍ የሚያደርግ እንዲሆን ያላቸውን ፍላጎት ገልጸዋል። ፍርድ ቤቱ አቤቱታቸውን ካዳመጠ በኋላ የማረሚያ ቤት ተወካይ መልስ እንዲሰጥ አዟል። የማረሚያ ቤቱ ተወካይ ስማቸው አብርሃ እንደሚባል ተናግረው በማረሚያ ቤቱ ጨለማ ቤት እንደሌለ በመግለጽ የእስረኞቹን አባባል አስተባብለዋል። ይሁንና አንዳንድ ታራሚዎች የተለየ ባህሪ ሲያሳዩ ሲደባደቡ ቅጣት እንደሚጣልባቸው፣ ከቤተሰቦቻቸው ጋር እንዳይገናኙ እንደሚደረጉ ተናግረዋል። ይሁንና የሚዋጠው መድኃኒት ምን እንደሆነ፣ በማን እንደሚታዘዝ፣ ታራሚዎቹ ይህን ለመዋጥ እንደሚገደዱ የሰጡት ማብራሪያ የለም። የሚደባደቡ ያሏቸው ታራሚዎችም እርስ በርስ ይሁን ወይንስ ከሌላ አካል ጋር አልገለጹም። ፍርድ ቤቱ በበኩሉ ከአቤቱታ አቅራቢዎቹ አቶ ደጀኔ ፍርድ ቤቱ አስቀድሞ ይህን አይነት ውሳኔ ይሰጣል በማለት የተናገሩት ትክክል አለመሆኑንና የተነገረውም በስሜት በመገፋፋት በመሆኑ እንደሚያልፈው ገልጿል። ፍርድ ቤቱ በሕግ ብቻ እንደሚሠራና ግልጽ ችሎት እንደሚሆንም ይፋ አድርጓል። ቀደም ሲል ጠበቆቹ ያቀረቡት ክሱ እንደገና ይነበብልን የሚለው ጥያቄ ፍርድ ቤቱ ውድቅ አድርጎ ክሱን ለማንበብና ከደንበኞቻቸው ጋር ለመወያየት የጠየቁትን ጊዜ በመስጠት ተከሳሾቹ ለክሱ መልስ እንዲሰጡ ለግንቦት 3 ቀን 2008 ዓ.ም ተለዋጭ ቀጠሮ ቆርጧል። 22ኛ ተከሳሽ የሱዋሂሊ ቋንቋ ተናጋሪ በመሆናቸው አስተርጓሚ እንዲቆምላቸውም ወስኗል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ቀጥሎ የሚቀርበው ትንተናም ከዘገባው ጋር የተያያዘ ነው። በኦሮሚያ የተለያዩ አካባቢዎች ከተነሱ የተቃውሞ እንቅስቃሴዎች ጋር ተያይዞ የኦሮሞ ነጻነት ግንባርን የሽብር ተልዕኮ ለማሳካት አመጽ በማነሳሳት ተሳትፋችኋል የሚል ውንጀላ ቀርቦባቸው በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግረስ አባላት ደረሱብን ያሏቸውን በደሎች ተንተርሶ በሕግ ታሳሪዎች አያያዝ ዙሪያ የቀረበ የሕግ ትንታኔ ነው የሚሆነው። ካለፈው አርብ አንስቶ ልንጠይቃቸውና ስንቅ ለማቀበል እንኳን ተስኖናል ሲሉ የቤተሰብ አባላት ያቀረቧቸውን ቅሬታዎች በትናንትናው ምሽት መዘገባችን የሚታወስ ነው። ትንታኔውን የሚሰጡን ታዲያ የሕግ ባለሙያው አቶ እስራኤል ኢታሳ ፈይሳ ቀድሞ የኦሮሚያ ጠቅላይ አቃቢ ሕግ ዳኛ የነበሩ ናቸው። አሉላ ከበደ ነው ያወያያቸው።
ቀደም ባለው ዘገባ እንደተሰማው በዛሬው የችሎቱ ውሎ የታሳሪዎችን ቅሬታ እንዲያሰሙ የተፈቀደላቸው ከአራቱ የፌኮ አመራር ታሳሪዎች ሁለቱ ለችሎቱ እንዳመለከቱት አቶ እስራኤል ጨለማ ውስጥ እንድንታሰር ተደርገዋል፣ ቤተሰቦቻችን እንዳይጠይቁን ውሃ እንኳን በልመና ነው የሚሰጠን የሚሉና ሌሎች ከበድ ያሉ በደሎችን ዘርዝረዋል። ማረሚያ ቤቱም በዘገባው እንደተገለጠው አስተባብሏል። ለመሆኑ መሰረታዊ ጥያቄ እናስቀድም። ለመሆኑ ህጉ ስለ ታሳሪዎች አያያዝ ምን ይላል? ምን አይነት መብቶች አላቸው እስረኞች ወይም በህግ እጅ ያሉ?
የኢትዮጵያ ህገ መንግስት አብዛኛውን ሰብአዊ መብት ከተባበሩት መንግስታት የሰብአዊ መብት ሰነድ ቀድቶ በህገ መንግስቱ አካቶ ነው የምታገኘው። እስር ቤት ያሉ ሰዎች በርካታ መብቶቻቸው በኢትዮጵያ ህገ መንግስት ተደንግጎ ታገኛለ። በኢትዮጵያ ህገ መንግስት አንቀጽ 21 ላይ በጥበቃ ስር ያሉና በፍርድ የታሰሩ ሰዎች መብት ተብሎ የተቀመጠ ነው። የመጀመሪያው ትልቁ ቁም ነገር እንደ ማንኛውም ዜጋ ሰብአዊ ክብራቸው ተጠብቆ ነው መያዝ ያለባቸው። ሁለተኛው ተካነሳው ጋር በቀጥታ የሚገናኘው ነገር ትዳር ጓደኞቻቸው፣ ከቅርብ ዘመዶቻቸው፣ ከጓደኞቻቸው፣ ከሃይማኖት አማካሪዎቻቸው፣ ከሐኪማቸው እና ከሕግ አማካሪዎቻቸው ጋር የመገናኘት ሙሉ መብት አላቸው። እነዚህ የተያዙ የታሰሩ ሰዎች መብት ዝርዝር በጣም ሰፋ ያለ፣ በጣም በጥንቃቄ የተደነገገ፣ ከተለያዩ ሀገሮች ልምድ የተቀሰመ ልዩ የሆነ መብት ነው ያላቸው የታሰሩ ሰዎች። ዝርዝሩ ሰፊ ነው።
መልካም። መሰረታዊውን የተጠርጣሪዎች ወይም በስር ላይ የሚገኙ ሰዎችን መብት ነው በደምሳሳው የተመለከት ነው። አሁን ያነሳናቸው በኦሮሚያ የተለያዩ አካባቢዎች በተነሱ የአመፅ እንቅስቃሴዎች አመራር ሁሉ ጭምር ሰጥታችኋል በሚል ጥርጣሬ ተወንጅለው የቀረቡት እነኚህ አራቱን ተጠርጣሪዎች ያቀረቡት ምናልባትም እንግዳ ሊሰኝ የሚችል አንድ ቅሬታም ሰምተዋል ከቤተሰቦቻቸው በትላንትና ዕለት። ዛሬ ችሎት ውስጥ ጥያቄያቸውን ለማቅረብ ከተፈቀደላቸው አንዱ አባል መድኃኒት እንዲወስዱ ተገደው እንደነበር ጨለማ ቤት መታሰራቸውን ጠቅሰዋል። ይህን ቅሬታ ደግሞ ማረሚያ ቤቱ ያስተባብላልና እርግጠኛው መልስ ባይኖረንም ህጉ ምን ይላል? አንድ በህግ አካል እጅ የሚገኝ ታሳሪ ወይም ተጠርጣሪ ፍላጎት ባልመነጨ ሊሰጥበት የሚችልበት ሁኔታ አለ? በምን አይነት ሁኔታ ውስጥ ነው መድኃኒት እንዲወስድ የሚገደድበት ሁኔታ ሊፈጠር የሚችለው? እንዲህ ያለው ሁኔታ በእርግጥ ተፈጽሞ ከሆነ
እንግዲህ እኛ ሀገር የማይፈጸም ነገር የለም። ተፈጽሟል ተብለው በጥርጣሬ ደረጃ እንያዘውና ማንኛውም ሰው በእስር ቤት ይሁን እስር ቤት አይሁን ሕክምና ማግኘት መብቱ እንጂ ግዴታው አይደለም። ይሄ ፕሪንሲፕል ነው። የምትታከመው ስለታመምክ ነው፣ ስለተቸገርክ ነው ህክምና ፍለጋ የምትሄደው። ህክምና የተፈጠረው ለታመሙ ሰዎች ነው። ይሄ መሰረታዊ ነገር ነው። በሁለተኛ ደረጃ ስትታመም ራሱ አንድ ሐኪም ጋር ሄደ መርምሮ በሽታዬን ደርሼበታለሁ መድኃኒት ይሄ ነው ብልህ ይህንን ሁሉ መንገድ ከሄድክ በኋላ ራሱ መድኃኒቱን ላለመውሰድ መብት አለ። ይሄ መታወቅ አለበት። ከዚህ አልፈን ስንሄድ አስገድደው ለማንኛውም ሰው በተለይ እስር ቤት ላሉ ሰዎች አስገድደው መድኃኒት ውሰድ ማለት ከህግ በተቃራኒ ነው የሚሄደው። ሰዎች የሚወስዱትን መድኃኒት ማወቅ መብታቸው ነው፣ አልተነገራቸውም። መድኃኒት ስትወስድ ህይወትህን ሊያጠፋው ይችላል፣ አካልህን ሊያጎል ይችላል። ከሁሉ በላይ ደግሞ ተገድደህ መድኃኒት መውሰድ ማለት ክብርህን ነው የምነካው፣ የግል ነጻነትህን ነው የምነካው ስትገደድ ማለት ነው። ከዚህ አንጻር ስታየው መድኃኒት አንድ ሰው እንዲወስድ ማስገደድ በጣም በጣም በጠበበ መልኩ ኤክሴፕሽናሊ ሊሰጥ የሚችልበት ሁኔታ ይኖራል።
ከህመምተኛው ፍላጎት ባልመነጨ ሊሰጥበት የሚችልበት ሁኔታ አለ። አለ ካሉ ምንድን ናቸው?
አንደኛ ያለ ህክምና ባለሙያ ትዕዛዝ መድኃኒት ማንም ሊሰጥ አይችልም። ቢሰጥም ወንጀለኛ ነው ያን የሚያደርግ። ሐኪም ራሱ ደግሞ ቢሆን አስገድዶ ለአንድ ሰው መድኃኒት መስጠት የሚቻለው አንደኛ ሰውየው የአእምሮ በሽተኛ ሆኖ ስለ ህክምናው ስለምሰጠው ህክምና ስለደረሰበት በሽታ ራሱ ለይቶ ለማያውቅ ሰው መድኃኒት ተገዶ ሊሰጠው ይችላል። ይሄ ደግሞ የሚደረገው ብዙ ጊዜ ይሄ ሰው የአእምሮ ህመምተኛ ከሆነ በሽታው ሌሎችን ሰዎች እንዲያጠቃ በራሱም ላይ ጉዳት እንዲያደርስ ሊያደርገው የሚችል ሁኔታ ካለ ነው። ይሄንን ለማረጋጋት ብለህ መድኃኒት ልትሰጠው ትችላለህ። ይሄንንም ደግሞ የምታደርገው በህክምና ትዕዛዝ ነው። ይሄ ሰውዬ በሐኪም ባለሙያ ሰብስክራይብ ተደርጎለት ነው ማለት ነው። ሌላ መድኃኒት ሰውየው ሳይፈቅድ ሊሰጠው የሚችለው ራሱን የሳተ ሰው ነው። ለምሳሌ በመኪና አደጋ አንድ ሰው ራሱን ሊሰጥ ይችላል። ይህ ሰውዬ እስኪያገግም ጠብቄ ፈቃዱን አትጠይቅም፣ መድኃኒት ትሰጠዋለህ። ኢመርጀንሲ ነው ማለት ነው። ሌላኛው በጣም ጠበብ ያለው ሌላ ያለ ፈቃድ ህክምና ሊሰጥ የሚችልበት ሁኔታ ደግሞ በእድሜያቸው ደርሰው በራሳቸው ጤና ላይ ውሳኔ መስጠት የማይችሉ ህጻናት፣ ለአቅመ አዳም ያልደረሱ ህጻናት ለነሱ ደግሞ በቤተሰብ ፈቃድ ተገዶ መድኃኒት የሚወስዱበት ሁኔታ ሊፈጠር ይችላል። ዞሮ ዞሮ ግን ያለ ሐኪም ትዕዛዝ መድኃኒት መስጠት ሰጪውን በህግ ያስጠይቀዋል። ያለ ሐኪም ትዕዛዝ ጤንነቱ ተመርምሮ ይሄ መድኃኒት ሊሰጠው ይገባል ተብሎ ሳይታወቅ እስር ቤት ይሁን ውጭ ይሁን ለአንድ ሰው መድኃኒት መስጠት ክልክል ነው። ማስገደድ ደግሞ ሌላ ወንጀል ነው።
መልካም። ማረሚያ ቤቱ ውንጀላዎቹን ያስተባብላል። አቶ እስራኤል ኢታሳ ፈይሳ ለተጨማሪ የህግ ማብራሪያ መልሰን እናገኘታለን። አሁን ባለው ሁኔታ የታወቀ ያለቀለት ባለመኖሩ የቀረቡት መረጃዎች በቂ ይመስሉኛል። ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ።
የማክሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ክቡራትና ክቡራን አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን የዛሬ መደበኛ ፕሮግራም ሐኪሞን ይጠይቁ። እረ እየተከታተሉኝ ነው የሚል ስጋት የያዘ የተጋነነና ተጨባጭ ያልሆነ ፍርሃት ተዛባ አስተያየት ዙሪያ ያተኮረ ተከታታይ ቅንብር ሁለተኛ ክፍል ነው። ሐኪሞን ይጠይቁ ለምሽቱ ይዞ የቀረበው የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ሞያዊ ትንታኔውን የሚሰጡን የአእምሮ ጤና አማካሪ ሐኪሞ ዶክተር መስፍን አርአያ ይሆናሉ። የዛሬውም ባለፈው ሳምንት ከጀመረውና ዶክተር መስፍን የህመሙን አይነቶች እየተነተኑ ከነበሩበት ይቀጥላል።
ይህ ይከታተሉኛል፣ እኔንም ሆነ ቤተሰብም እንደዚህ ሊያደርጉ ይችላሉ፣ ለማድረግም እየሞከሩ ነው የሚለው አይነት በልጅንም አለ። ይሄ በከፍተኛ ሁኔታ በአስጨናቂ ሁኔታ የክትትል ውሳኔ መዛባት ልንለው እንችላለን። ይሄ ፐርሲኪተሪ ደልዥን ነው የምንለው ነው። ብዙ ጊዜ ሰዎችን የሚያሰቃየው የደልዥን አይነት ይሄ ነው። ይከታተሉናል በዚህ ምክንያት እና በየሄድንበት በዚህ ያደርጉናል። በመሳሪያ ሊከታተሉን ይችላሉ። በነገራችን ላይ ባህልም እዚህ የራሱ ተጽዕኖ ይኖረዋል ብያለሁ። ይሄ በአስማትም በደንቃራውም በተለያዩ ባህላዊ ዘዴዎችም ይከታተሉናል ብለው ሰዎች እንደየ አእምሮ እድገታቸው አቅልና እንደየባህሉ ተጽዕኖ እንደየሳይንሱም ሆነ ቴክኖሎጂ የደረሰበት ወይም ስልጣኔ የደረሰበት ተጽዕኖ በተለያየ መልኩ እንዲህ አይነት ደልዥን ሊከሰት ይችላል። እንግዲህ ይሄ አንደኛውና ብዙ ጊዜ የሚያጋጥመን ነው። ከዚህ በተጨማሪ እንግዲህ መጀመሪያ ከገለጽኩት ራስን ከፍ አድርጎ ወይም አብዳኖ ከማየቱ ጋር ሊያያዝም የሚችል በራስን ሊከሰት የሚችል እና በተለየ መልኩ የሚታየው አማርኛ እየፈለግኩ ነው የተዛባ መጥፎ ህመም ቅናት የምንለው ነገር ሊከሰት ይችላል እና ይሄ ደግሞ ሌላው አንድ የደልዥን ምልክት ነው።
በልማድ በአካባቢ በሰዎች ከሚታየው ከተጨባጩ የራቀ ነው፣ ተለይቶ ይታያል ማለት ነው። ምክንያቱም እነኚህ ስሜቶች በጤናማ ሁኔታ ውስጥም ሊኖሩ ይችላሉና አንድ ሰው አእምሮ ሳይታወቅም ሊከሰቱ ይችላሉና።
በጣም ትክክል ነው። አሁን እኛ እየተነጋገርን ያለ ነው ከአእምሮ መታወክ ጋር የሚታዩ መዛባቶችን ነው እንጂ ሰዎች ራሳቸውን በጤናማው ሁኔታ እኮ ከፍ አድርገው ያሉ ዝቅ አድርገውም ያሉ። በጣም ትሁት የሆኑት ሰዎች መጀመሪያ ቅድሚያ የሚሰጡት ራሳቸውን በትህትና ሲያሳዩ ዝቅ አድርገው በማየታቸው ነው። እነኛ ሰዎች አያውቁም ማለት ወይም ደግሞ ምንም ነገር አያውቁም ማለት አይደለም። ብዙ ያውቃሉ፣ ግን ራሳቸውን ዝቅ ያደርጋሉ። ባህላቸውም ዝቅ እንዲያደርጉ ያስገድዳቸው ይሆናል። እምነታቸውም ሃይማኖታቸውም አመለካከታቸውም ትሁት እንዲያደርጉ ሊያደርጋቸው ይችላል። ያ ትህትና ግን እጅግ ከመጠን በላይ በህመም ደረጃ ከሆነ ግን ችግር አለው ማለት ነው። ዝቅ ራስን የማድረግ ነገር ከመጠን በላይ ስለተዛባ ወደ ህመምነት ተቀይሯል ማለት ነው። በተቃራኒም ደግሞ ሰዎች ራሳቸውን ከፍ አድርገው ያሉ፣ ይሄ ከሰብእናቸውም ጋር የተያያዘ ነው። በተለይ በራሳቸው ዙሪያ እነኝህ ናርሲሲስቲክ የምንላቸው ሰዎች ራሳቸውን በመጠኑም አድንኖ የሚያዩ ሰዎች አሉ። እኔ ብቻ ነኝ የሚሉ ሰዎች አሉ። ልታይ የሚሉ ሰዎች አሉ። እንዲህ አይነቶቹ ባህሪያት በተወሰነ ደረጃ ጠቃሚነት አላቸው። ግን ከመጠን በላይ ሲሆኑና ወደ ህመም ደረጃ ሲደርሱ ግን ይሄ እንግዲህ መዛባት አለው የምንለው በዚያን ጊዜ ነው። ስለዚህ መጠነኛ የሆነ መቅናት ተገቢ ነው። መቅናት መንፈሳዊነትም አለ። መቅናት የተሳልኩ ሰው መሆን አለብኝ የሚለውም ነገር አለ። ነገር ግን ምን ምን ነገሮች እንቀበላቸዋለን? ጤናማ የሆነ ናቸው። ምክንያቱ እያንዳንዱ የጠባይ አይነት ባህሪያችን ውስጥ አለ። ራስ ወዳድነቱም፣ ማፍቀር መፈቀር መፈለጉም፣ በራስ ዙሪያ ለራስ ቅድሚያ መስጠቱም በተወሰነ ደረጃ ለህልውናችን የምንፈልጋቸው ነገሮች አንዱ። እንግሊዝኛው በጣም ሰፋ አድርገን የምንዘረዝራቸው የሰብእና አይነቶች ወይም ፐርሶናሊቲስ በተወሰነ ደረጃ ይኖራሉ። ግን ሲጋመኑ ወደ ትሬት ወይም ደግሞ ወደ ችግር ይቀየሩና ያ ችግር የተባለ ደግሞ ወደ ህመም ወይም ወደ ቀውስ ወይም በፈረንጅኛ ወደ ዲዞርደር ይቀየራል። ስለዚህ አሁን ከአንተ ጋር የተነጋገርን እያለ ነው ወደ ቀውስ የተቀየሩትን ችግሮች ነው እና ስለዚህ ከፍተኛ የሆነ ወደ ቀውስ የተቀየረ ቅናት የምንለው ነገር በጣም አስቸጋሪ ነው። ስለዚህ ይሄ ማህበራዊ ግንኙነት ጋር እየዋለ ይሄ በትዳር ውስጥ ሊገባ ይችላል፣ በጓደኝነት ውስጥ ሊገባ ይችላል። በከፍተኛ ደረጃ ወደ ጓደኝነት ውስጥ ለምሳሌ በትዳር ውስጥ የሚገባበት ጊዜ አንዱ አንዱን እስከ መሰለል፣ አንዱ አንዱን እስከ መከታተል፣ ይሄ ብቻ አልበቃ ብሎ ደግሞ ከመጠን በላይ ችግር ውስጥ ገብቶ ወደ ህመም ሙሉ በሙሉ ተቀይሮ አንደኛው አንደኛው ላይ ወይም ራሱንም ጭምር ላይ አደጋ እስከ ማድረስ ድረስ ይደረሳል። ይሄ እንግዲህ ሞርቢድ ጀለሲ ወይም ደግሞ የደሉዝን አንደኛው ነው።
ለከፋ ጥፋት የሚዳርገው አይነት ነው ነው የሚሉን
ነው። እንግዲህ ይሄ በጣም እንደዛ የምንለው ነው። ስለዚህ እንደዚህ አይነቶቹ የእሳቤ መዛባቶች ወይም ደሉዝን እንግዲህ እንዳልኩት በትክክል ወደ አማርኛ ስንመነዝራቸው ያስቸግራሉ። አንተ እንዳውም እንደማዳመጥህ የቋንቋ ምሁር እየሆንክ ነው መጣህና እና ወደ በተለይ ለህብረተሰቡ እንዲደርስ እናስረዳለን በምንልበት ጊዜ ያስቸግሩናል። እና በተለይ ይሄ እሳቤ መዛባት አንዱ የከፍተኛ ህመም የአእምሮ ህመም ምልክት ነው። እና እነኚህ እንግዲህ አንዳንዶቹ ምልክት ናቸው ወይም አይነቶች ናቸው ብለን ከምንቀራቸው ቢያንስ ምንሶችን ተቀሸላለሁ። እንግዲህ ሌላው ሙሉ አስፈላጊነትን ይዘረዝራቸዋል።
መልካም ዶክተር መስፍን እንዳሉት የቀሩትን ይከታተሉኛል። ስጋቶች፣ የተዛባ አስተሳሰብና በህክምናውም ቋንቋ ዴሉዥን የተሰኘውን የዚህን ህመም ሌሎች አይነቶች በተከታይ ፕሮግራማችን እንመለስበታለን። ታዲያ ቤተሰቦች፣ ወዳጅ ዘመዶች የህመምተኛውን ይዞታ ይበልጥ ከማባባስ ይልቅ ስለ ህመሙ የተሻለ በማወቅ እንዴት መርዳት ይችላሉ የሚለውን በመጪው ሳምንት የምንመለስበትን ሌላው ጭብጣችንን በአንድ የአድማጫችን አስተያየትና ጥያቄ እናስተዋውቅ ዶክተር መስፍን።
ጤና ይስጥልኝ ቪዎች እንደምናቸው። አስተያየቴ ሐኪሙን ይጠይቁ በሚለው ፕሮግራም ላይ የሰማሁት ይከተሉኛል የሚለውን የበሽታ አይነት ጓደኛዬ ላይ ስላየው ነው። ኤግዛክትሊ ዶክተሩ የተናገሩትን በሙሉ በጓደኛዬ ላይ አይቼዋለሁ። ኒውዮርክ ያለው ስታቸው የኔ ነው። ኮምፒውተር የተሰራው በእኔ ስም ነው። አጋጣሚ የሆኑ ደግሞ በፈርስት ኔሙ እና ላስት ኔሙ ይገናኝ ነበር። ሲኤም የሚል ጆርጅ ቡሽ በአውሮፕላን እያስከተለብኝ ነው ሲአይን ይለኛል። እና በጠቃላይ ዶክተሩ የተናገሩትን ነገር በጓደኛ ላይ እያየው ነው ያለሁት። እና እባካችሁ እንዴት አድርጌ ለምትረዱት አላውቅም።
የህመምተኛው ቅርብ ሰዎች፣ ቤተሰቦች፣ ወዳጆች እንዲህ እንደ ጠያቂያችን የሚያሉ ጓደኞች እንደምን ሊረዱ ይችላሉ? ዶክተር መስፍን በሚቀጥለው ሳምንት የምንመለከተውን ጥያቄ ነው በመንደርደሪያ ያስተዋወቅኩት። ለአሁኑ ግን ጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም አሉላ እድሉን ስለሰጠኝ እና በዚህ እና ሌሎች ተዛማጅ አእምሮ ጤና ችግሮች ዙሪያ በየጊዜው አድማጮች ጋር እንድወያይ የሚመሰረድር ስለሰጠኝ በጣም አመሰግናለሁ። ደህና ያገናኙ።
ለምሽቱ ወደ ያዝነው የመጨረሻው ቅንብር እናልፋለን። በ22ና በ25 ሜትር ባንድ እንዲሁም በ19 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን ስርጭት ነው የምታደምጡት። አብራችሁን ቆዩ። እንደ ሰንሰለት የተያያዘው ህገወጥ የሰዎች ማዘዋወር ችግርን ይመለከታል።
ምዕራብ ትግራይ ውስጥ ማይካድራ በተባለችው ከተማ የሚኖሩ ቤተሰቦች ህገወጥ ሰው አሸጋጋሪዎች ልጆቻችንን እየወሰዱብን ነው፣ ለዚህም ምክንያቱ መንግሥት ተገቢ ጥበቃና ክትትል ስለማያደርግ ነው ሲሉ ያማርራሉ። የትግርኛ ክፍል ባልደረባችን ገብረ ገብረ መድን ሶስት ቤተሰቦችንና አባቱ 40,000 ብር ከፍለው ከደላሎች ያስለቀቁትን አንድ ወጣት አነጋግሯል። ሱዳን ካርቱም ውስጥ ሆኖ ሰዎች የማዘዋወርን ንግድ ያስተባበራል የተባለ አንድ ሰውም ለአጭር ደቂቃ ያህል አናግሯል። የባለሥልጣኖችን ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለማንኛውም አዳነች ፍሳዬ በአፍሪካ ነክ ርዕሶች ፕሮግራም ማለት አዘጋጅ ነች። አዳነች ይህን ጉዳይ ታቀርባለች።
ምዕራብ ትግራይ ውስጥ ማይካድራ በተባለችው ከተማ የሚኖሩ ቤተሰቦች ህገወጥ በሆነ መንገድ ሰዎችን ወደ ውጭ ሀገራት በማሸጋገር ተግባር ላይ የተሰማሩ ደላሎች የ16 ዓመት ዕድሜ ልጆቻችንን ሳይቀር እየወሰዱብን ነው ሲሉ አማረዋል። ባለፈው መጋቢት 22 ቀን 29 ወጣቶች ከከተማይቱ እንደተወሰዱ ቤተሰቦቹ ተናግረዋል። ወይዘሮ አዝመራ ታደሰ የተባሉ የማይካድራ ነዋሪ እናት ልጃቸው በዛች ዕለት ከቤት እንደወጣ አልተመለሰም ብለዋል።
ምሩጽ ሀብቴ ይባላል። አሰርተ አንተ ያድ ድና ላይ ፈይዱ ወደይሁ
ምሩጽ ሀብቱ ይባላል። የ19 ዓመት ዕድሜ ልጅ ነው። ልጄ በደላላ ነው የሄደው።
ከአስር ቀናት በፊት አንዴ ስልክ ደውሎ ካርቱም ደርሰናል እየሄድን ነው ብሏቸው እንደነበረ፣ ከዚያ በኋላ ግን የት እንደደረሰ እንደማያውቁ ወይዘሮ አዝመራ ገልጸዋል። ሌላው የማይካድራ ነዋሪ አቶ ገብረ ዮሐንስ ኃይለ አንገሶም ገብረ ዮሐንስ የተባለ የ20 ዓመት ዕድሜ ወጣት ልጃቸው በደላላ እንደተወሰደባቸው ገልጸዋል።
ለዕለት ፍራንስ ሸመንተን ሆይዱ የወጣቱ ተንቆሎት ሊልያ ገለላወለሱ
ባለፈው መጋቢት 29 ነው የሄደው። አወጣጡም ልጆቹ ተሰብስበው ወደ ሊቢያ ስለመሄድ ጉዳይ ሲያወሩ ቆይተዋል። ገንዘብ ግን የላቸውም። በደላላ ተታለው እንደሄዱ ነው የሚታወቀው።
አቶ ገብረ ዮሐንስ ልጃቸውን የወሰደው ደላላ እንደሆነ ለማወቅ የቻሉት ከልጃቸው ጋር ለመሄድ ተቃጥረው ሳይሄዱ ከቀሩ ሰዎች ባገኙት መረጃ እንደሆነ ተናግረዋል። ሌላው ልጃቸው የተወሰደባቸው የማይካድራ ነዋሪ አቶ መሰለ ገብረ ሚካኤል ናቸው። የ16 ዓመት ዕድሜ ልጃቸውን ሁኔታና ደላሎች በማይካድራ ከተማ ላይ እንዴት እንደሚንቀሳቀሱ ያብራራሉ።
ኣብ ማይካድራ ብሰፊሑ ምንቅስቃስ ናይ ደላሎ እኒሆ። እንዲም ጥራሕ ካብቶም ደላሎ ዝኽእል
ማይካድራ ውስጥ ሰፊ የደላሎች እንቅስቃሴ አለ። ለመሆኑ የደላሎቹ እንቅስቃሴ ብቻ ነው ወይ የሚል ጥያቄ በሚያስነሳ ደረጃ ላይ ነው ያለው። ከህብረተሰቡ ጥቆማ እየተደረገም እንኳን በሕግ አካላት ክትትል አይደረግባቸውም። ባለፈው መጋቢት 28 አዳነ መሰለ የተባለው የ16 ዓመት ልጄ በደላሎች ቅስቀሳ ወጥቷል። የእኛ ልጆች ብቻ ሳይሆኑ ከ29 በላይ የሚሆኑ ወጣቶች ከሀገር ወጥተዋል። ከትናንት በስቲያ እንኳን ከ6 በላይ ወጣቶች ወጥተዋል። በመቀሌ ዩኒቨርሲቲ ለመማር ሄደው የነበሩ ሳይቀሩ ነው የሚወጡት። ልጄ ካርቱም ከሄደ 3 እና 4 ቀናት ካለፉ በኋላ ወደ ጎረቤት ደውሎ 100,000 ብር ካልከፈላችሁ በስተቀር ልጆቹ ሊመለሱ አይችሉም፣ ካልከፈላችሁ አደጋ ላይ ሊወድቅ ይችላል ብሎኛል።
አቶ መሰለ ከኢትዮጵያም ሆነ ከኤርትራ የሚወጡትን ሰዎች ያስተባብራል ያሉት ሰው ካርቱም ውስጥ እንዳለ ገልጸዋል።
ኣብ ካርቱም ዝቕመጥ ስሩዕ ጠላና ብመንግስቲ እውን ዘይፍለጥ ዘይኮነስ ዕላው ዝኾነ
ካርቱም የሚኖር በመንግስት የማይታወቅ ሳይሆን በገሃድ የሚታወቁ የኮበለሉ ኢትዮጵያውያንና ኤርትራውያን የሚቆዩባቸው ቦታዎች አሏቸው። ብርሃነ አሸብር ይባላል። ወላጆቹና ወንድሞቹ አደባይ ይኖራሉ።
የጠቀሱት ሰው እሱ መሆኑን እንዴት አወቁ ለሚለው ጥያቄ
ሓደ ካዚ ምስቶም ናትና ቆልዑ ዝኸዱ 15,000 ተኸፊልዎ ንክምለስ
አንደኛ ከዚህ ከሄዱት ልጆቻችን ጋር 15,000 ብር ተከፍሎለት ከካርቱም እንዲመለስ የተደረገ ልጅ አለ። ብርሃነ አሸብር የሚባል ደላላ ዘንድ ደውዬ ነው ያወቅኩት። 15,000 ብር ተከፍሎለት የተመለሰው ልጅ ነው መረጃውን የሰጠን። እሱ ብቻ ሳይሆን ሌሎችም ብዙ ደላሎች አሉ። ደላሎች መሆናቸው እየታወቀ ላለመያዝ ከቻሉ ሕጋዊ ናቸው ለማለት በሚቻል ደረጃ ላይ ነው የሚደረሰው።
የ19 ዓመት ዕድሜ ልጃቸው የሄደባቸው ወይዘሮ አዝመራ ታደሰ መንግሥት በጉዳዩ ላይ ትኩረት ማድረግ አለበት ብለዋል።
ካልኦቶም ደቅና ዘለው ትሕትኦም ዝኽተብ ዘሎ ምዃኑ ንፈልጥ ኢና ኣለው እዮም ከዚ እውን ይውደበለው ይጥርነፈለው።
ሌሎች ልጆቻችንም እንደሚከተሏቸው እናውቃለን። አሁንም እየተደራጁ ነው። በአጠቃላይ የሚቀር ልጅ የለም። ይህን አካባቢ የሚጠብቅ ወታደር ወይም ሚሊሻ ታቶ ነው ትኩረት ስለማይደረግበት ነው እንጂ ይህ ሁሉ ልጅ በየቀኑ እየተሰደደ ባዶ እኮ ነው የቀረ ነው። አሁን በአካባቢው የቀሩት ወጣቶች እኮ ከ15 ዓመት ዕድሜ በታች ናቸው።
አቶ ገብረ ዮሐንስም ድንበሩን በዋናነት መጠበቅ ያለበት መንግስት ነው ይላሉ።
ድሕር ደኣ ብእዋኑ ዘይ ተቆፃፂርዎን መንግስቲ ሓደ እውንስ ጥራሕ ክትተርፍ ትኽእል እያ መንግስቲ ክሓለው እዩ ዝብል
መንግስት ብግዜ ካልተቆጣጠረው በስተቀር ሀገሪቱ ባዶ ልትቀር ትችላለች። መንግስት ድንበሩ መጠበቅ አለበት ነው የሚለው። ነገር ግን ይህ ድንበር በመሆኑ ችላ ይባላል። ብዙ ወጣቶች እየወጡ ነው። በመኪና ነው የሚወስዷቸው። ታርጋ ያላቸውም የሌላቸውም መኪኖች አሉ። እዚህ ያለው ሰው ሁሉ ያውቀዋል። እዚህ ያለው አስተዳደርም ያውቃል።
አቶ መሰለም የጸጥታ ክፍተት አለ ይላሉ።
መንግስቲ ፍሉይ ጠመታ ክገብር ኣለዎ ከይንብል ስሩዕ ፖሊስን ጸጥታን ዓጀብቶም እዮም እንተበልና
መንግስት ልዩ ትኩረት ማድረግ አለበት እንዳንል የፖሊስና የጸጥታ ኃይሎች አጃቢዎቻቸው ናቸው ብንል ማጋነን አይሆንም። ለምሳሌ አምናና ካቻምና በቀጣናችን 2 ኮማንደሮች በአስኮብላይነት ተከሰው የተወሰነ ቅጣት ተጥሎባቸው ነበር። በተጨማሪም ብዙ ፖሊሶች በዚህ ጉዳይ ይታሰራሉ፣ ይለቀቃሉ። ስለዚህ ከዚህ በፊት ትኩረት አልተሰጠበትም ነበር። በአሁን ወቅት ግን ደላሎች በድብቅ ሳይሆን በግላጭ ድግስ ያደርጋሉ። ተሰብስበው አርደው ይበላሉ፣ ይጨፍራሉ። የጸጥታ አካላትም ይቀላቀሏቸዋል።
ባልደረባችን ገብረ ገብረ መድህን ሱዳን ውስጥ አለ የተባለውን ደላላ ብርሃን አሸብርን በሱዳን መስመር ስልክ ደውሎ አነጋግሮታል። ከአሜሪካ መደወሉን ገልጾ ስለ ወጣት አዳነ መሰለ ሲጠይቀው እነሱ ራሳቸው ናቸው ጉዳዩን ያጫጫሁት በማለት ይጀምራል።
ቤተሰቦቹ ናቸው ወሬውን ያጫጫሁት። በፍላጎቱ የመጣውን ልጅ ሰርቀው ወሰዱት፣ አንቀው ወሰዱት እያሉ ያወራሉ። ለዚህ ሰው መፍትሄ ነው መፈለግ ያለበት እንጂ እንዲህ አይነት አያያዝ ደላላውም እንዲፈራ ያደርጋል። ሕይወት አለውና ይህ ልጅ አንዴ ወጥቷልና ሂሳቡ ተከፍሎ እንዲሻገር ይደረጋል። አሁን የአዳነን ብር ተቀበል ብትል የሚቀበል ሰው የለም። የሚያስፈራ ነገር የለም። ወደ እኔ ደውልና አድራሻውን እሰጥሃለሁ።
ገብረ በቀጠሮ መሠረት በነገታው ደጋግሞ ቢደውልም ስልኩ አልተነሳም። ጋዜጠኛ መሆኑን ለመግለጽም እድል አላገኘም። ገብረ ገብረ መድህን ባለፉት ቀናት ከምዕራብ ትግራይ ወደ ሱዳን ከሄደ በኋላ ወላጆቹ 40,000 ብር ከፍለው ያስመለሱት ወጣትንም አነጋግሯል። ወጣቱ አድጎሹ ከተባለው በምዕራብ ትግራይ ከሚገኝ ከተማ ከአራት ሌሎች ወጣቶች ጋር ሆኖ ሱዳን እንደሄደ ነው ወጣቱ የሚናገረው። ዕድሜው 18 እንደሆነ የገለጸው ተማሪ ሐዲሽ ተክለ ስለ አወጣጡ ሂደት ዘርዝሯል።
ወጥተለሁ ካብ ሰብና ሰብ ካብ ድማ ማለት ኮስና እንተለ ካብ ምሰሰና ፈቅዱ በረሃ ክንደይ
እኔ ከዚህ ስወጣ ከሰው ሰው እያቀባበሉ ነው የወሰዱን። በበረሃው ጉዞ ላይ ረሃብ አለ። በጎማ ይደበድቡናል። ብዙ ስቃይ ያደርሱብናል። ለመጸዳዳት እንድንወጣ እንኳን በቀን አንዴ ነው የሚፈቅዱልን። ወደ ካርቱም የሚወስዱን 40,000 ብር ከከፈልን በኋላ ነው። ከዛ በፊት ግን በረሃ ላይ ነው የሚያሰቃዩን። ጀርመን እናደርሳችኋለን ብለው ነበር ከአዲጎሹ የወሰዱን። መንገድ ላይ የሚቀባበሉን ሰዎችም ኢትዮጵያውያንና ኤርትራውያን ናቸው። ተባብረው ነው የሚሰሩት። ዋናዎቹ አሸጋጋሪዎች ማለት ኃላፊዎች ካርቱም ነው ያሉት።
ከአገር የኮበለሉት ወጣቶች የሚጠይቋቸውን 40,000 ብር ካልከፈሉ ምን አይነት እጣ እንደሚገጥማቸው ተማሪ ሐዲሽ ጠቁሟል።
ስለዚህ ከፊል ራሻይዳ ዝበሃለው ይወስዱካ ኩሊትካ እንዘውፅካ ቀቀታ ወብዛሓተለው ተሰሩ ብስራሻ ዘይፍለ
40,000 ብር መክፈል ካልቻልክ ለራሻይዳ ይሸጡህና ራሻይዳዎቹ በበኩላቸው ኩላሊትህን አውጥተው ይሸጡታል። አስረው ይወስዱህና ለራሻይዳ ያስረክቡሃል። ብዙ እንደዛ አይነት እጣ የገጠማቸው ሰዎች አሉ። በ100,000 ብር ነው ለረሻይዳዎቹ የሚሸጡ።
ሐጀር በተባለው የሱዳን ግዛት ውስጥ 11 ቀናት ካርቱም ላይ ደግሞ ከደላሎቹ ጋር ለ8 ቀናት ያህል እንደቆየ ተማሪ ሐዲሽ ገልጿል። አንድ ሚኒባስ ውስጥ 40 የሚሆን ሰው ጭነው ብትመቱም ሆነ ብትደንደንታ የላቸውም ይላል ሐዲሽ። ሎሪ የሚባሉት አውቶቡሶች ላይ ደግሞ ከ90 በላይ ሰው እንደሚያጭቁባቸው ሐዲሽ ተክለ ገልጿል። ሰዎች ሊሞቱም እንደሚችሉ ያወሳል። ከቦታችን ሲወስዱን ግን ሊቢያ እናደርሳችኋለን በሚል ነው። ጓደኞቻችሁ እዛ ገቡ እያሉ ነው የሚነግሩን። ከዚያ በኋላ ካርቱም ላይ ይጠልፉሃል። የጦር መሳሪያ ሁሉ አላቸው። በሚገባ የተደራጁ ናቸው ይላል ሐዲሽ። ወላጆቹ 40,000 ብር ከፍለው እንዳስመለሱት የገለጸው ሐዲሽ ተክለ ደላሎቹ በየቦታው ገንዘብ የሚቀበሉባቸው ቅርንጫፎች እንዳሏቸው ጠቁመዋል።
አኩልሎም ቅርንጫፍ ሞ ስዑድ አረብ አለውም ጀርመን አለውም
በየቦታው ገንዘብ የሚቀበሉባቸው ቅርንጫፎች አሏቸው። ሳዑዲ አረቢያ፣ ጀርመን፣ ስዊድን፣ ለንደን፣ ካለ ኢትዮጵያ በስተቀር በየቦታው አላቸው። ገንዘብ የሚቀበሉበት ባንክ ሁሉ አላቸው።
ቤተሰቦቹ የተጠየቁትን 40,000 ብር ከከፈሉ በኋላ ደላሎቹ በመኪና አሳፍረው ካርቱም እንዳደረሱት፣ ከካርቱም ደግሞ በአውቶቡስ ወደ አገሩ እንደገባ የገለጸው ተማሪ ሐዲሽ ተክለ ከአገር የመሰደዱ ሂደት ምን ያህል አደገኛ እንደሆነ ለዘመዶቹ ለጓደኞቹና ለሚያውቋቸው ሁሉ እንደሚያስረዳ ገልጿል። አድማጮች፣ ትግራይ ውስጥ ሰዎችን በሕገወጥ መንገድ ስለማሸጋገር ጉዳይ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አለቀ ማለት ነው
ፕሮግራም አለቀ። የዛሬ ማክሰኞ ምሽት ፕሮግራም በዚህ ይጠናቀቃል። ነገ ረቡዕ በተመሳሳይ ጊዜ እንገናኛለን። አዲሱ አድማጮቻችን ደህና አደሩ።
አዎ
የትግርኛ ቋንቋ ስርጭት ይቀጥላል።
ደህና አደሩ በእኛ በኩል።